the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል።
በተለይ ከምን በኋላ የነበረው ሲስተም ስኩፍ የለም። እዚያን ጊዜ የነበረው ስምሽወት ምን ልክ የተማሩም ያስተማሩም አንዳንዶች ቢገኙ ነበር። እነሱን እያደረግ ትልቅ መጽሐፍ ጻፍኳል። 1200 ገጽ ይሆናል። ሶርስ ቡክ ኦፍ ኢትዮጵያን ኤዱኬሽን ልናደርግ ይሞክር ነው። የደረሱብን ችግሮች ምንድን ናቸው? ይህንን ሁሉ የሚል ጥያቄ ነው። እሱ ሊታተም ስንዘጋጅ ነው እንግዲህ ያን ጊዜ ሬቮሉሽን የመጣው እና እኔ ብስራት ካልጣሁ እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍ ስሻሉ
የዛሬው የአሜሪካ ድምጽ ራዲዮ የአማርኛው ክፍል ከ33 ዓመታት በፊት በአሁኑ ይዞታው ከመቋቋሙ ብዙ ዓመታት ቀደም ብሎ የአሜሪካ ድምጽ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ አስተላልፎ የነበሩት ፕሮፌሰር ተሾመ ዋጋ
የዘንድሮው የሲድ ተሸላሚ ናቸው።
በጣም ትልቅ ጥያቄ ነው ጠየቃችሁኝ። የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ ወይም ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን በእኔ ወጣትነት ጊዜ ክራር ተጫዋች ዋሽንቱ የሚጫወተው እረኛ ነው ህሊና ያሽጠለ
ላው። የዘንድሮ የሲድ ተሸላሚ ከአርቲስት ተስፋዬ ገሰሰ ጋር የተጀመረውና ባለፈው ሐሙስም የቀጠል ነው ውይይት ዛሬ ይጠቃለላል።
ሮብ ለት በሚደረገው የብሔራዊ ቲያትር 50ኛ ዓመት ክብረ በዓል ላይ በርካታ የጥበብ ባለሙያዎችን ለህዝብ አስተዋወቀ። የኢትዮጵያ የባህል ዘርፍንና ትይቶች ከአጥናፍ እስከ አጥናፍ ለ60 ዓመት ያልተቆጠበ ጥረት ሲያደርግ የቆየ ኢንስቲትዩሽን ነው እየተዘጋጀ ያለ።
የዘንድሮው 32ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ክብረ በዓል
የብሔራዊ ቲያትርን 60ኛ ዓመት በዓል በልዩ ዝግጅት ሊያከብር መሆኑን ነው
የፌዴሬሽኑ የቦርድ አባል አብይ ኑርልኝ ሲናገር ያደመጥ ነው። ለፌዴሬሽኑ የዘንድሮ አጠቃላይ ዝግጅት ያወጉናል።
የንጉሴ አክሊሉ ዝግጅት የታወቀና የማይቀር ነው፣ በሰዓቱ ይቀርባል።
ሰላም እጅጉን እንደምን ሰነበታችሁ ውድ አድማጮች።
ራዲዮ መጽሔት ቀረበ ማለት ዕለቱ እሁድ መሆኑን ይገልጣልና ቀኑን ብቻ እናስታውስ።
ቀኑ ሰኔ 14 ዓመተ ምህረቱ 2007 ዘመኑ ሉቃስ።
ቴሌላይም ቤክን ይዘን እስከ 4 ሰዓት የምናስተናግዳችሁ ደግሞ አዘጋጅና አቅራቢዎቹ አዲሱ አበበና
አሉላ ከበደ ነን። መልካም ምሽት እንመኛለን።
ዜናውን እናስቀድምና ተመልሰን እንመጣለን።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ደቡብ ካሮላይና ቻርልስተን ከተማ ውስጥ ባለፈው ሳምንት 9 ሰዎች በነጭ ታጣቂ የተገደሉበት ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን የመጀመሪያውን የቅዳሴና የጸሎት ስነ ስርዓት ዛሬ ተካሂዷል። የሰንበት ትምህርት ቤቱም ዛሬ ቀደም ብሎ መከፈቱ ታውቋል። አማኑኤል ኤኤምኢ ቤተ ክርስቲያን ለመግባት ምዕመናን ሰልፍ ይዘው ተጠባብቀው የታዩ ሲሆን ደጅ የነበሩትም ስርዓቱ ሲጀመር በጭብጨባ ደስታቸውን ገልጸዋል። ቤተ ክርስቲያኑ ውስጥ መሀሉ ላይ የቤተ ክርስቲያኑ አባላት በሀዘን በተደመመ ስሜት ተቀምጠውና እርስ በርስ እየተቃቀፉ አንዱ ሌላውን ሲያጽናና ተስተውሏል። ዳርና ዳር ባሉት መቀመጫዎች ደግሞ ከቅርብና ከሩቅ ከካሊፎርኒያም ጭምር የተጓዙ ጎብኚዎች ተቀምጠዋል። የጸሎቱ መሪ እግዚአብሔር ከደከምንበት እንዲያጠነክረን ቀና እንዲያደርገን እንጸልያለን ማለታቸው ተጠቅሷል። በመላዋ ቻርልስተን ያሉ ሌሎቹ አብያተ ክርስቲያናትም በአንድነት ሆነው ለድጋፍ ደወል ደውለዋል። በዚህ የጥቁሮች ታሪካዊ ቤተ ክርስቲያን ግድያዎቹን በመፈጸም የተወነጀለው የ21 ዓመቱ ዲለን ሩፍ ራሱን የመጨረሻው ሮዴዥያዊ ነጭ ብሔርተኛ በማለት ይጠራ እንደነበረ ተዘግቧል። በዚህ ሳምንት ቡሩንዲ ዋና ከተማ ቡጁምቡራ በሚገኝ ትምህርት ቤት ላይ የተፈጸመው ጥቃት እጅግ አሳዛኝና ትርጉም አልባ ነው ሲሉ ተሰናባቹ የዚያች ሀገር የዩኒሴፍ ተጠሪ አስገነዘቡ። ጆሃንስ ዌዲንግ በቡሩንዲው ስራቸው የመጨረሻው ቀን በሆነው በትናንትናው ዕለት ለቪኦኤ በሰጡት ቃል ዴይ ኦፍ ዲ አፍሪካን ቻይልድ በተባለው ትምህርት ቤት ላይ የደረሰውና የ15 ዓመት ልጅ ያቆሰለው የእጅ ቦምብ ጥቃት ለልጆች ሁሉ ከማናቸው የሚበልጥ መጠበቂያ በሆነ ስፍራ የተፈጸመ የሚወገዝ ተግባር ነው ብለዋል። የቡሩንዲ የፖለቲካ አለመረጋጋት የልጆችን ደህንነት ጥበቃ ሊያበላሽ አይገባም ሲሉም የዩኒሴፉ ተጠሪ አስገንዝበዋል። ደቡብ ኮሪያ ዛሬ እሁድ 3 አዳዲስ መርስ የሚባለው የመካከለኛ ምስራቅ የመተንፈሻ አካል በሽታ ተጠቂዎች መገኘታቸውን ይፋ አደረገች። አንድ ዶክተርና አንድ ነርስ ከመካከላቸው ያሉ መሆኑን የፈረንሳይ የዜና አገልግሎት ዘግቧል። የነዚህ የአዲስ የበሽታው ተያያዦች መገኘት ደቡብ ኮሪያ ትናንትና አንድም አዲስ ተያዥ ባለመገኘቱ ገዳዩን በሽታ እያሸነፈችው ነው በሚል ተፈንጥቆ የነበረውን ተስፋ አጨልሞታል። የሀገሪቱ የጤና ሚኒስቴር በበሽታው የሞቱት ሰዎች ቁጥር 25 እንደደረሰ አስታውቋል። በዚህ ምንም አይነት በሚታወቅ መከላከያ መቆጣጠር በማይቻለው በሽታ በሀገሪቱ የታመሙት ሰዎች ቁጥር 170 መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። በመጨረሻም የአፍጋኒስታን ባለስልጣናት ዛሬ በደቡቧ ሄልማንድ ክፍለ ሀገር መንገድ ዳር የተቀበረ ፈንጂ 19 ሰላማዊ ሰዎችን መግደሉን አስታወቁ። 9ኙ ልጆች እንደሆኑ ተነግሯል። በጥቃቱ የተገደሉት ሰለባዎች በአቅራቢያው በሚገኝ ወረዳ በአፍጋን መንግስት ኃይሎችና በታሊባኖች መካከል ከሚካሄድ ውጊያ በመሸሽ ላይ የነበሩ እንደሆኑ ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ታዘበው ነበር። መሰሪዎች ተንኮል እንደተበተቡ፣ ስስታም ጨካኞች አዱኛ እንደካቡ፣ ኃይለኞች በትቢት እንደተረበቡ፣
ግፈኞች በሰው ደም ቀስፈው እንደዋኙ፣ ዘራፊዎች ደልበው እርካታ እንዳገኙ፣ የሚዘልቁ ቢሆን የወጡ ሳይወርዱ፣ ታዘበው ነበር አምላክን በፍርዱ። ከደራሲና ገጣሚ ፀሐይ መላኩ
የስሜት ትኩሳት የግጥም መድበል ያገኘናቸው ስንኞች ናቸው። እናመሰግናለን። Thank you.
ከታታ ተናንተ ጀንኪ ዛሬም በሶብኛ ተናንተ ጀንኪ ዛሬም በሶብኛ ለማናም ስጃለ ችላ ለማናም ስጃለ ችላ ብለሽኛ ወባማም 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 ወባማም።
የዛሬው የአሜሪካ ድምፅ የአማርኛው ክፍል በአሁኑ ይዞታው ከ33 ዓመታት በፊት ከመቋቋሙ በርከት ያለው አመታት ቀደም ብሎ
እንደ አውሮፓውያን ዘመን አቆጣጠር በ1958 በኢትዮጵያ አቆጣጠር 50 እና 51 መሆኑ ነው። የአሜሪካ ድምጽ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ ያስተላልፉ ነበር።
የሚሽጋን ዩኒቨርሲቲው የትምህርትና የአፍሪካ አሜሪካውያን ታሪክ ጥናት ፕሮፌሰር ተሾመ ዋጋው ነው።
በእንግሊዝኛው ምህጻረ ቃል ሲድ በመባል የሚታወቀው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የዘንድሮ ተሸላሚዎች አንዱ ናቸው። ባለፈው የመጀመሪያው ቀርቦ ነበር አሉላ፣ ዛሬ ወደ ሁለተኛው ነው የምንሄደው።
ልክ ነው አዲሱ። ከፕሮፌሰር ተሾመ ዋጋው ጋር በተለይ በአሜሪካ ድምፅ ራዲዮ አጀማመር ይሰሩ የነበሩበትን በተመለከተ ምጥን ዝግጅት አቅርበናል። ለሽልማት ከበቁባቸው አንዱ ከ50 ዓመታት በፊት የራዲዮ ጀማሪነታቸው ነው። ሌሎች በርከት ያሉ ለማህበረሰብ የሚጠቅሙ ስራዎችም ጽፈዋል። የትምህርት ልዩ ባለሙያም ናቸው። ሰዓታችን እንደፈቀደ ደግሞ የዛሬውን እናቀርባለን።
መልካም፣ ቀጥሉ።
ፕሮፌሰር ተሾመ ዋጋው የትምህርት ሰው ነዎት። የእርስዎን ፈለግ ተከትለው ስለ ኢትዮጵያ ትምህርት ያጠኑ ወይም ስለ ትምህርት በአጠቃላይ ያጠኑ ብዙዎች ኢትዮጵያውያንም የእርስዎን ስራዎች ነው በዋቢነት የሚጠቅሱት። እንደ አውሮፓውያን ዘመን አቆጣጠር 1971 እና 73 65 እና 66 በኢትዮጵያ ዘመን አቆጣጠር ያደረጉት የልጆችን ትምህርት የመቀበል አቅም የሚመረምር ንድፈ ሀሳብና ተግባራዊ ትምህርት በገጠር ኢትዮጵያ በቀዳሚነቱም በዋናነትም መሰረት በመጣሉም የትምህርት ስርዓት ለመቅረጽም ረድቷል በኢትዮጵያ የሚባለው ትልቅ ስፍራ የተሰጠው ጥናቶ ይዘቱ ምንድን ነበር? እስኪ ያስረዱን። ምንድን ያደረጉት? በቀጥታ
ቀላል አይሆንም። መጀመሪያ እዚህ ዩኒቨርሲቲ ደርስ ወጥቼ እንደተመለስኩ በዚያን ጊዜ ፖለቲካል ችግር ነበር። ተማሪዎቹ አይማሩም፣ ስራችን ስራት ይሆናል። እኔ ግን የፈለግኩቱ እና አጓጉቱ ወደ ዲፓርትመንቱ የሄድኩቱ ጥናት ማድረግ የአድሚኒስትሬሽን ሌሎችም ሊያደርጉት ይችላሉ። አንደኛ አገር ቤት የሚኖሩት ወላጆች ልጆቻቸው ምንድን ነው የሚፈልጉ? ስሜታቸው ምንድን ነው? ሰቱ ምንድን ነው? እነሱን ተማሪዎችን ይዤ እጄ ለምሳሌ መንዝን ወሰድን። አዲስ አበባ ማስተማር ስላለብኝ እሱ መራቅ አይደለም። ተማሪዎችን ሱፐርቫይዝ አደርጋለሁ 5 ዓመት ሲሼ ለአንድ ዓመት እና ሪፖርት ጻፍኩኝ። ብዙ ጥናት የሆነው እዛ ላይ ነው። ይሄ ማለት ሊቪንግ ፕራክቲስስ ኑሮራል ኢትዮጵያ የተባለው ልጆቻችንን አስተሳሰባቸውን እና በምን ስልት ቢማሩ የተሻለ ውጤት እንደሚያመጡ የተባለው ምንም የለም። በዚያን ጊዜ አንድ እሱ ነው። ሁለተኛ አሁን ጠላት ስንልኛ ያን ጊዜ ጣሊያን ማለት ነው። ከወጣ በኋላ ያመጣ ነው አብዛኛው የወስተርን ኤጁኬሽን ሀው ረለማንት ዘት ምንስ ስናደር ቆየንም እነዚህ ውጭ ሰዎች መጥተው ሲረዱ እንደምንድን ነው ያደረገው? ከእነሱ ጋር
ተግባራዊ ጠቀሜታው ምንድን ነው?
አዎ ችግሩ ምንድን ነው አይደንቲፋይ ማድረግና ከዚያ በኋላ ችግሩ የምንዋጣበትን መንገድ ነው። ችግሩ የሚዋጣው ያው ኢትዮጵያዊ የሆኑ በቂ ፕሮፌሰሮች ስናመጣ ነው። እሱ በቀላሉ በአንድ ጊዜ የሚሆን አይደለም። የመጡትም ወደዚያ ከመሄድ ሰንታ ወደ ሌላ ቦታ ይሄዳሉ። ሌላ ችግር ነበረ እሱ ፖለቲካም ነገር እና ለእኔ ያየሁት እሱ ነው። የሚገርመ ግን ምንድን ነው ይህንን ኢትዮጵያን ሩራል ኢትዮጵያ ልጆቻቸውን እንዲማሩላቸው ነው የሚፈልጉ። አንድ እሱ ነው። ሁለተኛ ያን ጊዜ ሀይሌ ሰንትራላይዝ ነው የሆነው። እኛስ አዲስ አበባ የምንሰጠው ትምህርት እንዴት ያለ ነው? ሁለቱን ለመጻፍ ሞክ ያንኛው እንደነገሩ ሪፖርቱ ማተማት ጻፍኩኝ። በኋላ ደግሞ ይህንን የነበረውን ሲስተም ቤተክርስቲያን ጊዜ ጀምሮ በተለይ ከምኒልክ በኋላ ጽሁፍ የለም። እዚያን ጊዜ የነበሩትም በህይወት ምኒልክ የተማሩም ያስተማሩም አንዳንዶች ይገኙ ነበር። እነሱን እያደረ ትልቅ መጽሐፍ ጻፏል። 1200 ገጽ የሆነ ሶርስ ቡክ ኦፍ ኢትዮጵያን ኤጁኬሽን። ያ ማለት ልናደርግ ይሞክር ነው የዌስተርን ኤጁኬሽን አለ
ራቡን አለም
ወደ ኢትዮጵያ ከመጣ በኋላ በምኒልክ ጊዜ የመጣው ምን ላደርግ ሞክርነ የደረሱብን ችግሮች ምንድን ናቸው? ምን አደረግን እነዚያን ችግሮች ለማስወገድ? ይህንን ሁሉ የሚል ጥያቄ ነው። እሱ ሊታተም ተዘጋጅቶ በዩኒቨርሲቲ ማተሚያ ቤት ስንዘጋጅ ነው እንግዲህ አንድ ጊዜ ሬቮሉሽን የመጣው እና እኔ ብስባት ካልወጣሁኝ እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍ ያሉ መጽሐፎቹ እንግዲህ ኦሪጂናልነታቸው አንድ እሱ ነው የጻፈው ያን ያህል የለም። እሱንም ጻፍኩኝ። በኋላ ለማስተማሪያ ሆነ ለማንም ለላይብረሪ ደርሷቸዋል። አሁንም ያለው እሱ ነው ገና እና በእኔ ጊዜ ለመስራት ከፈለክ ለመስራትም አይፈልጋል አይ እና የሚገርምህ ምንድን ነው አሁን እሱን መስመሩን ሳለቀው በፊት ያን ጊዜ ያደረግኩት መሰረት ለእኔ ሪሰርች ለኢንተሌክቹዋል ላይፍ ያን ጊዜ ነው መሰረቱ የተጣለ እስከ ዛሬ ድረስ። እኔም ካሰብኩት ይልቅ ሳላውቁ ተዋጥኩኝ። በዚያ ሌላ ለማየት እድልም ጊዜም አልነበረኝም።
እድሜውን በሙሉ በኢትዮጵያ ትምህርት በአጠቃላይም በትምህርት ጉዳዮች የሰጡ ቀደም ብለን እንደጠቀስነው በ1958 እንደ አውሮፓውያን የዘመን አቆጣጠር አንስቶ በአሜሪካ ድምጽ የውጭ አገልግሎት በተለየ ፕሮግራም ያቀርቡ ነበር። በኋላም በ1975 ወደ ሚሽጋን ከተመለሱና በሚሽጋን ዩኒቨርሲቲ መምህርነቶን ከቀጠሉ በኋላ የመረዳጃ ማህበር አቋቁመው ብዙዎቹን እንደረዱ ታሪኮ ይዘክራል። ቀሩን ጥቂት ደቂቃዎች። የትምህርትን ጉዳይ ሌላ ጊዜ እንዳሉት በሰፊው እንመለሳለን። በግል ከእርሶ ጋር በሚደረግ ቃለ ምልልስም በውይይቶችም። ለዛሬው ግን ከልጅነት ታሪኮ ለቅምሻ ትንሽ ነጥቦችን እናንሳ። ደብረ ታቦር ነው የተወለዱት። እንደገለጹልንም በዚያ ገጠር አካባቢ አድገው ለከፍተኛ ትምህርት ወደ አውስትራሊያና ወደ አሜሪካ የመጡባቸው ሁኔታዎች እስኪፈጠሩ ድረስ ያደጉት በዛው አካባቢ ነው። እስኪ የልጅነት ጊዜውን እንደው ምን አይነት ልጅ እንደነበሩ በመጠኑ ያስታውሱን።
ትልቅ ጥያቄ እየጠየቀኝ ነው። አዎ እንግዲህ ጊዜ ባልፍ አንድ ቀን እንደምጽፈው አለኝ። አሁን ልጆችም እያደጉ ልክ እሱን አይነት ነው የሚጠይቁ፣ እንዴት ነበር ልጅነት? በቀደም አይተሃል፣ እዚያ አብሬያቸው እዚያም መንደር ሳድግ የማስታውሰው፣ እዚያም በኋላ አዲስ አበባ ሆነ ውጭ ሀገር ምለው ሞረለስ በአቅርቢ የሚያውቁኝ ተማሪዎችም ሆነ የስራ ጓደኞች የዚያን አይነት መንፈስ ነው ያላቸው። ምን እንዳደረግኩ አላውቅም። ጥሩ ተቀባይነት አለኝ። እንግዲህ እሱ የወላጆች ጉዳይ እና ያስተዳደግ ጉዳይ ነው። ያደኩበት ቦታ መንደራችን ፎረስት ሜዳ ይባላል። ከብትን ጠብቅ ነበር። ታዚያ መንደር ብዙዎቹ ዘመዳሞች ነን። አጎቶች፣ አክስቶች እና ደግሞ አያቶችን በህይወት ነበሩ። እዚያው መንደር ነው የምንኖር። የነበረው ፍቅር ሁለተኛ ሌላ ቦታ አይደገም። ገናኛለን፣ ወላጆቻችን ያስተማሩን እንድንረዳ ነው። ብዙ እንረዳለን። የሚረዱኛሉ ከኔ በፊት የነበሩት እኔም በተቻለኝ የሚያላቅም ከባጀት አንዱ እሱ ብዙዎች ምስኪን ዘመዶች አሉ የሚረዱን እሱ ነው። እና በጣም ሪዎርዲንግ ነው። እዚህ ሀገር መጣሁን ትደስ የሚለኝ ምንድን ነው ኢትዮጵያ አፖርቹኒቲ ሲያገኙ ሻይን። እና ለምሳሌ አሁን በቅርቡ ጊዜ እኔ ጋር የነበሩና ማውቃቸውን የአንድ ሁለቱም ፋሚሊ ተዚያ ውስጥ አለ ሰፌበታለሁ። ፈናመናል ነው።
አስደናቂ ውጤት ነው ያመጡት እያሉን ነው።
አስደናቂ ነው። በማንም አይሆንም። ራሳቸው ኤክሰል ከማድረግ ይረዳዳሉ። እዚያ በላይ ደግሞ ኢትዮጵያ ያሉትን ዘመዶቻቸው እንደተቻለ ይረዳሉ። ባትነኝ ባሮች እነዚህ ሳይሆን ራሱ ህዝቡ ለእኛ ግንድ የሆነው ትንሰነበሱ በእነሱ በሚችሉት መጠን የሚያደርጉት ነገር ሁሉ እሱ ነው እና እኔም ውጭ ሀገር ኖር ያለው ከህይወት ያብዛኛውን ግን ህይወቴን አሁንም ዙሬ ሳይ መሰረው የተጣላው እዚያው መንደሩ ነው ውስጥ የኢትዮጵያ ህዝቦች።
መልካም ፕሮፌሰር ተሾመ በርከት ያሉ ቁም ነገሮችን ነው ያዋዩን፣ ግን ከታሪኮ ጨለፍ አደረግን እንጂ አልጨረስንም። በሌላ ፕሮግራም ልሼ ላገኘው ፈልጋለሁ። ለአድማጮች ለማስታወስ ያህል ከ1975 እንደ አውሮፓውያን የዘመን አቆጣጠር ጀምሮ በሚሽጋን ዩኒቨርሲቲ በትምህርት በአፍሪካን አሜሪካውያን ትምህርት በአፍሪካ ጥናት ተመራማሪነት በስነ ጽሁፍ ሳይንስና ስነ ጥበብ በበርካታ ዘርፎች አገልግለዋል። በእንግሊዝኛ በፈረንሳይኛና በአማርኛ የተጻፉ ጥናት ጽሁፎች አለዎት። ፕሮፌሰር ተሾመ ዋጋው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም እግዜር ይስጥልኝ አሉላ። በጣም ደስ ይለኛል እንዳንተ ካሉ ሰዎች ጋር መነጋገር። በጣም ደስ ይለኛል ስላነጋገርከኝ። እንግዲህ መልካም ወደፊት ኑሮ ይኑር፣ እንገናኝ ይሆናል።
አሜን። እግዜር ይስጥልኝ።
እግዜር ይስጥልኝ።
የዛሬ ሳምንት ይሄኔ የአሁኗ ሰዓት
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 32ኛ ዓመታዊ በዓል ተከፍቶ
በዕለቱ የሚጀመሩት የመክፈቻ ቀን ዝግጅቶችም ተጠናቀው
ሰው ከሜዳ ወደ የመዝናኛ ቤቶች ሄዶ የሚጫወትበትና
ስለ ቀጣዩ ቀን ዝግጅት የሚያሰላስልባት ሰዓት ናት።
እና ስለ ዘንድሮ ዝግጅት ለአድማጮቻችን ለማቅረብ ፈልገን
አፈላልገን ሁለቱን አገኘን።
ራሳቸውን አስታውቀው ከኔ ጋር ያደረጉት ውይይትም በዚያው ይቀጥላል።
አቶ አዲሱ፣ ለዚህ ቃለ ልውውጥ ስለጋበዝከን በጣም ላመሰግን እፈልጋለሁ። ሳምሶን ሙሉጌታ እባላለሁ። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የህዝብ ግንኙነት ክፍል ኃላፊ ነኝ።
ጤና ይስጥልኝ። አቶ አዲሱ አብይ ኑርልኝ እባላለሁ።
የሲያትል ባሮ ቡድን ተወካይ ነኝ። የኢኤስኤፍኤን የቦርድ አባል ሳምሶን ሙልጌታን ህዝብ ግንኙነቱ ክፍል የሚመለከተውን ጉዳይ በአጋዥነት ነው የማገለግለው።
መልካም። ሳምሶን ካንተ ልጀምር እስቲ። 32ኛ ዓመት ቀላል አይደለም። መቼም 32 ዓመት የእናንተ እድሜ ሳይሆን አይቀርም ብዬ አስባለሁ። ዝግጅቱ ምን ይመስላል? ምን ላይ ናችሁ?
የ32ኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አመታዊ ቱርናመንት ከጁን 28 እስከ ጁላይ 4 በዩኒቨርሲቲ ኦፍ ሜሪላንድ ይካሄዳል።
የዛሬ ሳምንት ማለት ነው የሚጀምረው። እሺ።
31 ቡድኖች ከ25 የሰሜን አሜሪካ ከተሞች ይመጣሉ፣ ካልጋሪና ከቶሮንቶ ጨምሮ። የዘንድሮ በዓላችን ከመቼውም ይበልጥ ከፍ ባለ ደረጃ እያሰናዳን ነው።
ከፍ ያደረገው ምንድን ነው?
የምናገርባቸው ምክሮች በ2013 ካረግናቸው ዝግጅት ስህተቶች በመማር እንዲሁም ለዲሲ፣ ለሜሪላንድ እና ለቨርጂኒያ ገበያ ብቁ መሆን አለብን ብለን በመነሳሳት ነው።
ምን ስህተት ነበረን ትላለህ ሳምሶን? በአለፈው 2013
ጥቃቅን ስህተቶች ነበሩ። ጎልቶ ከሚታዩ ስህተቶች አንደኛው በሙዚቃ አካባቢ የነበረው ኳሊቲ አነስተኛ ነበረ። ሁለተኛ ነገር ደግሞ ጁላይ ፎር ዝናብ ዘንቦ ሰውን ከስቴዲየሙ ማውጣት ነበረብንና፣ ሌላ ነገር ደግሞ መግቢያው አካባቢ የነበረው ትርምስ ለብዙ ሰው ጥሩ አልነበረም እና ሁሉ አስተካክለናል።
እሺ፣ ግን በነጻ በበጎ ፈቃድ የሚሰራ ስራ ነው፣ ይገባኛል። አንዳንድ ስህተት ቢኖር ደግሞ አይገርምም። እንኳን እናንተ ስራዬ ብሎ የያዙት ሰዎች አንድን ድርጅት 100% አስተካክለው አይሰሩም። ግን ይሄ ፌዴሬሽን 30 ዓመት በላይ ቆይቶ የሚያስገርም ነገር ነው። አሁን በሙዚቃው የኢትዮጵያ ቀን ብዙ ጊዜ የሚበላሽባችሁ ይሄ ሳውንድ ሲስተም ተበላሸ፣ የተከራየኑ ሰው ሳያመጣ ቀረ፣ ወዘተረፈ። 32 ዓመት የቆየ ድርጅት የራሱ የሆነ ሳውንድ ሲስተም እንኳ የለው። እሱ ብቻ አይደለም፣ አሁን ኤስኤፍኤንኤ ወይም ይሄ ፌዴሬሽን የራሱ የሆነ መለያ መዝሙር ሊኖረው ይገባል፣ የለውም። እና ብዙ አርቲስቶች አጠገባችሁ አሉ። አላሰባችሁበት እንደሆነ አላቅም እንጂ ይህን ለማድረግ የሚያቅት አይደለም። እንደው እግረ መንገዴን ነው፣ ብዙ ነገር አለ ላነሳ የምችለው። ወደ አብይ ልሂድ። አብይ፣ ምንድን ነው የህዝብ ግንኙነቱን እየረዳ ያለው? በምን ረድፍ ነው? በምን ዘርፍ ነው?
ከሮብ ጀምሮ እስከ ቅዳሜ እስከ መዝጊያው ምሽታችን ድረስ የተለያዩ ፕሮግራሞች ይካሄዳሉ። ከዚህ መካከል ሮብ ለታ በሚደረገው የብሔራዊ ቲያትር 60ኛ ዓመት ክብረ በዓል ላይ በዛ ዙሪያ ነው እያገዝኩ ያልኩት። እንደው ቶሎ ቸኩዬ ወደ ፕሮግራሙ ገባሁ እንጂ ስለዚህ ለስፖርት ማህበራችን የኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ ያንተ ፕሮግራም ስለሚያደርገው ከፍተኛ ዘገባና አስተዋጽኦ በድጋሚ ምስጋና ማቅረብ እፈልጋለሁ። በዚህ በኢትዮጵያ ብሔራዊ ቲያትር ዙሪያ በርካታ የጥበብ ባለሙያችን ለህዝብ ያስተዋወቀ ተደናቂ የመድረክ ስራዎች፣ ትዕይንተ ጥበባትን፣ የተለያዩ የባህልና የአካባቢ ጭውውቶችን በመድረክ እንዲቀርቡ ያደረገ የደከመ የጥበብ ባለሙያዎች ይህን ያላቸውን ልዩ ስጦታቸውና ችሎታቸውን እንዲያዳብሩ በር የከፈተ ድርጅት ነው። በጠቅላላው የኢትዮጵያ የባህል ዘርፍንና ትዕይንቶች ከአጥናፍ እስከ አጥናፍ በውጭ ሀገርም ጭምር እንዲተዋወቅ ብሎም እንዲወደድ ለ60 ዓመት ያልተቆጠበ ጥረት ሲያደርግ የቆየ ኢንስቲትዩሽን ነው። ስለዚህ አንድ ላይ ተሰብስበን ቲያትር ቤቱ ከተከፈተበት ጊዜ ጀምሮ የሚታወቅበትን ጎላ ብለው የሚወጡትን ጭውውቶችም፣ ዘፈኖችም፣ ቀልዶችም ለመስራት ነው እየተሞከረ ያለው። እንዲያውም ከፈቀድክልኝ በዚህ ዝግጅት ውስጥ 20 የሚበልጡ ተዋናያኖች እና ዘፋኞች አሉበት ዝግጅት ነው እየተዘጋጀ ያለው።
ግን ብሔራዊ ቲያትርን 60ኛ ዓመት ስታከብሩ እርግጠኛ ነኝ ከአዲስ አበባ መቼም ከቲያትር ቤቱ አንጋፋ አርቲስቶችና የኪነ ጥበብ ሰዎች ሙያተኞች ስላሉ እነሱን ትጋብዛላችሁ ብዬ አስባለሁ። ለመሆኑ ማንን ነው የጋበዛችሁ? ከቲያትር ቤቱ ማን ይዛችሁ ነው ከቲያትር ቤቱ?
ፍላየሩ ላይ እንደሚታየው አቶ ተስፋዬ ገሰሰ፣ አለም ፀሐይ ወዳጆ፣ ደበበ እሸቱ፣ ታደሰ ወርቁ፣ ተክሌ ደስታ፣ እነዚህ ሁሉ የቲያትር ቤቱ በግል ሲያገለግሉ የነበሩ ሲሰሩ የነበሩ እንደነ በስራ አስኪያጅነትም ደረጃ እንደነ አቶ ጌታቸው አብዲ በቀጥታ ከቲያትር ቤቱ ግንኙነት ያላቸው ሰዎች አሉ። አላማው ግን ኪነ ጥበብን ለተተኪው ትውልድ የማስረከብ ኃላፊነትን ለመወጣት በሚል መንገድ ስለሆነ የተጀመረው የብሔራዊ ቲያትር 60ኛ ዓመት ስናከብር በጠቅላላ በኪነ ጥበብ ዙሪያ ያሉትን ከሀገር ፍቅርም ከሌሎችም ቲያትር ቤቶች የተውጣጡ የኪነ ጥበብ ሰዎችን በማሰባሰብ አንድ ላይ ለብሔራዊ ቲያትር ለማክበር በማለት ነው የተጀመረው
በዓሉን ብሔራዊ ቲያትርን 60ኛ ዓመት በዓል ሌሎች የኪነ ጥበብ ሰዎችም ተገኝተው ያደምቁታል ነው የምትለኝ?
በትክክል። ከብሔራዊ ቲያትር እነ አቶ መልካሙ ተፈቸ ቢኖሩም እነ ብርሃኑ ተዘራ፣ እነ ማሪቱ ለገሰ ከዚህ በፊት ያስማቸው በፍላየሩ ላይ ምስላቸው ያለው እኔ አቶ ሻምበል በላይ ነው። ሁሉንም ሰዎች ከሌላም ቲያትር ቤቶች እና ከሌላ ሙዚቃ ዘርፍ አንድ ላይ ሆኖ ለማክበር ነው ለብሔራዊ ቲያትር ስም የታሰበው።
እነዚህ ቀደም ሲል የጠቀስካቸው አብይ አስፋዬ ገሰሰም እና አቶ ደበበ ሌሎችም እነ ታደሰ ወርቁ ተነግሯቸዋል? እነ ወይዘሮ አለም ፀሐይ ያውቃሉ በዓሉ ላይ በደንብ ተገኝተው እንደሚያዘጋጁ?
ወይዘሮ አለም ፀሐይ ጋር ብዙ ግንኙነቶች አድርገናል። መጨረስ የሚገባቸው አንዳንድ የመጨረሻ ስምምነቶች መሰራት ያለባቸው ጉዳዮች ሊኖሩ ይችላሉ። ከስራ አስኪያጅ ኮሚቴዎች ጋር ግን አርቲስት አለም ፀሐይ ወዳጆ ጋር ብዙ ትብብርና ብዙ ግንኙነቶች አድርገን ኢሜይልም ተለዋውጠናል።
ያላለቁ ስራዎች አሉ እንጂ ግን ፈቃደኝነቱ አለ በእነሱ በኩል ነው የምትለኝ?
አለ፣ አሁን እስከማውቀው ድረስ አለ። በዚህም አጋጣሚ መጥቀስ የምፈልገው እንደዚሁ በአማካሪነት አንትሽ በቀለ፣ ተወልደ በየነ እነዚህ ሁሉ እያገዙን ነው ያሉት ከኪነ ጥበብ ሰዎችን በማሰባሰብ። በነገራችን ላይ በተጨማሪም ለብዙ አመታት በብሔራዊ ቲያትር ውስጥ ሲያገለግሉ የነበሩ የኪነ ጥበብ ባለሙያዎች ሽልማቶች አዘጋጅተን በዛ ሰዓት በዛ መድረክ ለመሸለምም ዝግጅት አድርገናል።
እነዚህ ሰዎች በዚህ በበዓሉ ጊዜ ተገኝተው ስለ ብሔራዊ ቲያትር የሚያስረዱት የሚያቀርቡት ጭውውት አለ?
አዎ።
ሳምሶን ነህ?
አዎ። ለጀመረውና አብይ ጨርሷል ለጠየቁት ጥያቄ። አዎ፣ እነዚህ ሰዎች ያውቃሉ። በቅርቡ ከፋንትሽም ጋር ሆነ ከአለም ፀሐይ ወዳጆ ጋር አንድ ላይ እንትን እየተናገሩና እየሰሩ ይመስለኛል። አብይ
ይመስለኛል ነው? ይቅርታ፣ እንደው በጥንቃቄ እንድናስቀምጠው ብዬ ነው። አብይ ቀጥልሽ።
አዎ፣ የተጀመሩ ስራዎች አሉ፣ ያልተቋጩ ግን ደግሞ የሚቀሩ መደረግ ያለባቸው አሉ። ግን ይሄ ዝግጅት እና ውይይት የተጀመረው የዛሬ 6 ወር ሊሆነው ነው። መጨረስ የሚገባቸው በአሁኑ ሰዓት ጉዳዮች ነበሩ፣ ያልተጨረሱ አሉ እና በሂደት ላይ ነው ያለው።
አይ ግድ የለም፣ ተጀምሮ እነሱ ነገሩን የሚያውቁት እና እየተዘጋጁበት ከሆነ ምን ችግር እኮ የለውም። ለሰው ስንናገር ግን ስማቸውን ስለጠራን በተግባር ይውላሉ ለማለት ነው። መልካም ነው። ፋንትሽም አውቃለሁ የብሔራዊ ቲያትር ሰው ነች እና እነዚህ ሁሉ ተሰባስበው በዓሉን ያደምቃሉ። ትልቅ ታሪክ ያለው ነው የቀዳማዊ ኃይለ ሥላሴ ቲያትር ቤት የነበረው ዛሬ ብሔራዊ ቲያትር የሚባለው እና የኪነ ጥበብ ሰዎችን ያፈለቀ ቤት ነው። ሳምሶን፣ ማን ነው የዘንድሮ የክብር እንግዳቸው የፌዴሬሽኑ?
የዚህ አመት የ2015 የክብር እንግዳችን የሆኑት በጣም የሚታወቁ ስፖርተኛ አቶ ተስፋ የፈጠነ ናቸው።
ምናልባት ከብሔራዊ ቲያትርም ጋብዛችሁ ይሆን ብዬ ነው 60ኛ አመት ስለምታከብሩ።
አይደለም፣ አልጋበዝም። ሌላ ግን አቶ አዲሱ መናገር የምፈልገው የመክፈቻውን እለት ዝግጅት በሚመለከት ነው።
መልካም።
ምክንያቱም
ከወትሮ የተለየ ነው።
ሌላ? አዎ፣ የዘንድሮ የተለየ ነው እና የመክፈቻው እለት ዝግጅት ለሰማዕት ወገኖቻችን መታሰቢያ የሚደረግ ሲሆን በተለያዩ የዓለም ክፍሎች በስደት ላይ ያሉ ግፍ የተፈጸመባቸውን ወገኖቻችን በተለይም በሊቢያ በአሰቃቂ ሁኔታ በግፍ የተገደሉትን ወገኖቻችን የምናስብበት እና የምናስታውስበት ይሆናል። በዚህ አጋጣሚ ለሰማዕቱ ቤተሰቦችና ዘመዶችም እግዚአብሔር መጽናናትና ጥንካሬ እንዲሰጥልን አስደናቂ ዝግጅት አዘጋጅተናል።
ምን ይሆን ዝግጅቱ ሳምሶን?
እሁድ ዕለት የታወቁ አርቲስቶች፣ የታወቁ ኢትዮጵያኖች፣ የሚዲያ ሰዎች እንዲሁም ከሃይማኖት ክፍል ሰዎች ጋብዘን የዛን ዕለት በስቴዲየሙ ዙሪያ የምነሳየው እንትን ዝግጅት ይኖራል እና ብዙም ልነግር አልፈልግም። ምክንያቱም ያው ሰፕራይዝ እንዲሆን ስለምንፈልግ
ነው። ሰው መልካም ነው፣ ግድ የለም። አርቲስቶችና የሚዲያ ሰዎች ምን ነው የሚያደርጉት የዛ ቀን ይሆን?
ያው ከኛው ጋር ከተጫዋቾቹ ጋር ያው በስቴዲየሙ ዙሪያ ይዞራሉ፣ እንዲሁም የተለያዩ መልእክቶች ያስተላልፋሉ።
የኢትዮጵያ ቀን ጉዳይ ደግሞ አለ፣ እሱም የህዝብ ግንኙነቱ ድርሻ ነው። ይሄን ደግሞ ለመራዳት ነው አብይ አብረህ ከሳምሶን ጋር የምሰራው እና ምን አለ የኢትዮጵያ ቀን
5 የሴት ተወዛዋዦች 5 የወንድ ተወዛዋዦች እንደዚሁም ደግሞ ሙሉ የዘመናዊ ባንድ እና ባህላዊ ባንድ የሚሳተፉበት ጥሩ ኳሊቲ ያለው የሳውንድ ሲስተም የተዘጋጀበት ስቴጁ በደንብ የተቀነባበረበት ስራ ነው የሚሰራው። በዘፋኖቹም በኩል ደግሞ ፋሲል ደሞዝ እና እንደዚሁም እነ ብርሃኑ ተዘራ ያሉበት፣ አብዮት ካሳነሽ ደመቀ ያሉበት ደመቅ ሞቅ ያለ ዝግጅት ነው የሚኖረን በዚህ አመት።
መልካም። እንደው ሁል ጊዜ የማነሳው ጥያቄ ነው፣ ለሁለታችሁም ሊሆን ይችላል። የኢትዮጵያ ቀን ኢትዮጵያን ማስተዋወቂያ ነው። ለማን ነው የምታስተዋወቁት? ኢትዮጵያውያን ላልሆኑ ለዚህ ሀገር ህዝብ ደግሞ ለተራው ለኔ ቢጤው ህዝብ ብቻ አይደለም፣ ለመንግስት ባለስልጣናት በክብር ተናጋሪነት በክብር እንግድነት ይገኛሉ። የዛ ቀን የኢትዮጵያን ባህል የኪነ ጥበቡን የስነ ጥበቡን የስነ ጽሁፉን የመሳሰለ እና ከዚህ ሀገር የመንግስት ባለስልጣናት የጋበዛችሁ ሰው አለ? ሙዚቃ ዘፋኞች አምጥቶ ዘፍኖ መለያየቱ፣ ኢትዮጵያውያን ሁልጊዜ ሙዚቃ ያገኛሉ፣ ማታ ማታ ሳምንቱን ሙሉ በየቤቱ ሙዚቃ አለና እሱ በእውነቱ እንደ ትልቅ ነገር መታየት የለበትም? የኢትዮጵያ ቀን ተብሎ ተብሎ ኢትዮጵያን ማስተዋወቂያ ቀን ሊሆን ይገባል። አሁን ባለፈው ጊዜ ማዘጋጃ ቤት ተሄዶ የኢትዮጵያ ሰንደቅ ዓላማ ተሰቅሎ የመሳሰለ ነበር። ጥሩ ነው። ሳን ሆዜ ውስጥ ዘንድሮ ምን አለ ለየት ያለ?
አቶ አዲሱ እንትን በመጀመሪያ በ2013 የጋበዝናቸው ኦፊስ ኦፍ ዘ ካውንቲ ኤግዜክቲቭ ሞንትጎመሪ ካውንቲ ኃላፊ የሆኑትን አይክ ሊጌት ጋብዘናል። እሳቸውም በኢትዮጵያ ቀን እንደሚገኙ አረጋግጠዋል። ሌሎችንም እዛ አካባቢ ያሉትን ካውንስል ሜምበሮችና ልዩ ልዩ ቢሮ የያዙትን ሰዎች ጋብዘናል። የተረጋገጠ ነገር የለም ግን እንደሚመጡ ያው ተስፋ አለን።
መልካም ነው። ሰሞኑን እንደገና እንገናኛለን። ሳምሶን ሙሉጌታ እንዲሁም ደግሞ አብይ ኑሩልኝ፣ በጣም አመሰግናቸዋለሁ።
ሌላ ለመጨመር የምፈልግ በዚህ ዓመት በኢትዮጵያ ዴይ ላይ ከተለያዩ ኤምባሲዎች እንግዶች እንዲገኙልን አቶ ሳምሶን ሙሉጌታ በኩል የተላኩ ደብዳቤዎች አሉ እና ከተለያዩ ሀገር አምባሳደሮች በዝግጅታችን ላይ እንደዚሁም ደግሞ እንደጠቀሰው ከመንግስት ክፍል እስከ ዋይት ሀውስ ድረስ እንግዶች ቀርበው ፕሮግራም ተሳታፊዎች ይሆናሉ ብለን እንገምታለን። የግብዣ ወረቀትም ተልኮላቸው።
በጣም ጥሩ ነው። አብይ፣ ጥሩ ነጥብ ነው የጨመርክልን። ይቅናችሁ። ሰላም ሆኑልኝ።
እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው።
ለዕድሜ ልክ የጥበብ ሥራዎቹና ባበረከተው አስተዋጽኦ የተሸለመው የቀድሞ የአዲስ አበባ ዩኒቨርሲቲው የረጅም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ
ለምሽቱ በኪነ ጥበብና በሕይወት ዘመን ሥራዎቹ ላይ ካተኮረው ለዛ ካለው ወጉ ጋር አብሮን ያመሻል።
እንግዲህ በቀደሙ የራዲዮ መጽሔት አሉላ፣ በአንተም ባለፈው ሐሙስ ፕሮግራም ከተስፍሽ ጋር አንተ እያልን ያዋየኑና ሰፊ ጊዜ አሳልፋችኋል። ዛሬ ምን ላይ ነው የምናተኩረው?
እንደ ገለጽከው ዘርፈ ብዙ የመድረክ ሰው የጥበብ ሰው ነው እና ተስፋዬ ገሰሰን ይዞ ሊነሱ የሚችሉት ሊዳሰሱ የሚችሉት ጭብጦች በርካታ ናቸው። እንደምታስታውሰው ካወያየ ነው በጣም በጥቂቱ ነው ቀደም ብለህ በጠቆምካቸው በቀደመው የመጀመሪያ ክፍል ራዲዮ መጽሔትም ሆነ በባህልና ማህበረሰብ ያቀረብ ነው። በትውልድ ቅብብሎች ዙሪያ ለምታነሳው ጥያቄ በቀደመ ዝግጅታችን የተወያየንበት አንድ ሌላ ጭብጥ እንደርደር። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን ለዛ ቋንቋ የራሱ እስኪመስል ድረስ የራስ ማድረግም ማለት አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ አገሬው ባህልና ልማድ ሰዎች በቀላሉ በሚረዱት የራሳቸው እንዲያደርጉት በሚረዳ መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ
ለዚህ ምሳሌ ጸጋዬን ብወስድ ይቻላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹ ለመጥቀስ ይቻላል። አንድ ስንኝ ልውሰድ፣ የጸጋዬ ገብረ መድኅንን ማክቤት። ይሄ ቱሞሮ ኤን ቱሞሮ ኤን ቱሞሮ የሚለውን ምነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁ ቀላችሁ ይዛችሁ ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉሞችን የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ኤን ቱሞሮ ኤን ቱሞሮ የሚለው ምነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት፣ መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮ ኤን ቱሞሮ የሚለውን ምነባንብ የሚጀምረው። ከተረዳ በኋላ ማክቤት ሺ ሹድ ሃፍ ዳይድ ሂር አፍተር ዘር ውድ ሃፍ ቢን አ ታይም ፎር ሰች አ ወርድ ብሎ ነው መግቢያውን ቱሞሮ ኤን ቱሞሮ የሚለውን የሚከፍተው። ጸጋዬ ምንድን ነው የሚለው? ሞቷም እረፍቷም ከእንግዲህ በኋላ ነበሪ፣ ጊዜው ሲመቻች ለዋይታና ለአዋይ። ይኸው እንግሊዞች አፐር ስቲፍ ሊፕ ነው፣ ትንሽ ነገር ናት። ውድ ሃቭ ቢን ታይም ፎር ሰች ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ሲመቻች ለዋይታና አዋዋይ። እኛ ጋ ዋይ ዋይ አለ፣ ይሄ አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትን ናት ያለችው። ወደ አማርኛ በሚመጣ ጊዜ ይህንን አደረገ፣ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይህንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው። አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው ወጡን ቋንቋ መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይሄን ስሜት ለማምጣት ብዙ ይላል አርቲስት መሆን አለበት። ይሄንን ይዞ ነው መስርኩ ማለትና ይሄም ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። ነባሰም ብዙ መቆየት አለበት አንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተም ሸጣሽጠው ነገር ወጥንጋኝ ነገር።
አዲሱ ተዋናዩን ተስፋዬን አግኝተናል በጣም ውስጥና ወደ ቲያትሩ ወደ ዋናው ነገር እንሂድ። ዑመር ካያም ሳይሰርቀል
እንደው ይሄን መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ ራሱ አክት እያደረገ መድረክ ላይ ያለ ነው የሚመስለው የጋሽ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። የትውልድ ቅብብሎሹ ከአንተ በፊት የነበሩ አሉ፣ የአንተ ዘመን አሉ፣ ከአንተ ደግሞ መለስ ብሎ የመጡት አሁን እናለም ፀሐይ ነገትነት በዛ ግድም፣ ከዛ ደግሞ አሁን ልጆቹ አሉ እንደነ ሽመልስ ሰሩ እንደናለማየሁ የመሳሰሉ። ይሄን የትውልድ ቅብብሎች እስቲ በተመለከተ ትንሽ ንገረን። እዛ ውስጥ ሁሉ አልፈሃል።
ምንም እድሉን ከሰጡኝ ነው አይ አሁን እኔ ሸምግልሃል ብለው ትንሽ ወደ ኋላ ሸሽ አድርገውኝ።
ዩኒቨርሲቲም አታስተምርም ምንም አትሰጥህም እናውቃለን። ግን እስቲ በዛ ውስጥ ስላለፍ እንደው ከአንተ አንድ ደረጃ ወደ ኋላ ተመልሰ ያንተንም ዘመን ይዘ ሁለቱንም።
በጣም ትልቅ ጥያቄ ነው እና ጠየቃቸውኝ ያስቸግ የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ ደስ አይልም፣ ወይም ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌው እና ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር ፋኖ እና ዋሽንት ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኝ። አሁን ቅርስ ነው ያው። በእኔ ወጣትነት ጊዜ ክራር ተጫዋች ነው፣ ዋሽንቱ የሚጫወተው እረኛ ነው። ይሄ አጅበኝ የነበረው ህሊና ውስጥ ያለው እነዚህን ነፍሉት ንጥሩምባ ሲተካው ሲደልክ ከበረዋ የኛ አታሞ ጥሩ ነ ድንቅ 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 የምትለዋ ግን ያ ባካሽከርካባ ብሎ የሚደበላልቀው ነገር ሲመጣና አዲሱ ትውልድ ያንን አያውቀው እና ያንን እንደ መርሳት እንደ መተው ወይም እንደ መናቅ ሲል ቅሬታ ያልኩታል። ይሄ ቋንቋችን አማርኛችንም ሆነ ግዕዝ ቅኔ አሁን ስንት ኢትዮጵያዊ ነው ቅኔውን የሚያጣጥም ያለ ወጣቱ? ጥሩ ገጣሚዎችም አሉ አሁን እንዳልከው እንደነ ጌትነት። ምናልባት ጌትነት ትንሽ ግዕዙን የሚሞክር ይሆናል ዲማ
ምናምንና
ግን አንዳንዶቹ ግን አዲስ አበባ ብቻ ይበቀሉና እዛ ያሉት ልጆች እንዲያው ለቀልድ ያህል ይሆናል።
ቅኔና በጣም ጎበዝ ነው ማንኛን
አሁ እሱስ አሉ እኮ በእውቀቱ እነዚህ አሉ እኮ ይሉም ለማለት አይደለም። እና ትንሽ በቅኔው በኩል ሳይሻል አይቀር ይሆናል እና በልቦለዱ በኩልም ቢሆን አዎ አሉ። አዲስ አለማየሁን እንግዲህ ከዛ በፊት አፈወርቅ ገብረ ኢየሱስ ናቸው ጦቢያ። ግን እነዚያን ደግሞ እንዲተው መደረግ የለበትም። ቅርሱ በሰፊው ከሪክለም ውስጥ ገብቶ ቤንሻንጉል ወይም ጉራጌ ሀገር እንዴ ይሄ የኛ ቋንቋ ነው ራሱ የነበረበት ነው እንዲጠኑ ያስፈልጋል። እንዲያውም አፈወርቅ ገብረ ኢየሱስ ኤርትራዊ ናቸው ዝርያቸው የሚመጣ እና ኢትዮጵያ ጋር አስተጣላን ብሎ አሁን ትውልድ በፍጹም አማርኛን ስነጽ ማስተው የለበትም፣ ማለያየት የለበትም። ኦሮምኛም እንደዚሁ ነው። ፊደልን የመሰለ ነገር አለን ዩኒክ የሆነ በአፍሪካ ውስጥ የዲማ ሊቃውንትም ቢሆኑ ባለቅኔዎች እና አራት አይና ገሹ እነዚህ አያቶቻቸው እኮ ወለጋዎች ናቸው እና ኢትዮጵያዊነታቸው እና ይሄ ቅርሱ የጋራ ስለሆነ ይዘነው መሄድ ያለብን ነን። አሁን አማርኛ እዚህ እንናገራለን። የኦሮምኛ ፕሮግራም ወይም የአፋርኛ አይኑር ማለት አይደለም፣ ቮይስ ኦፍ አሜሪካ ይኑር። ነገር ግን ደግሞ አንድ አብረን ብሔራዊ የምንጋራው ነገር እኔ ከአፋሩ አፋሩ ከቤንሻንጉሉ ከትግሬው ከጉራጌው የምንገናኝበት ያስፈልገናል እና ይሄንን ነገር የሚሸረሽር ነገር አያለሁ። ሰለሞን ደሬሳ ኦሮምኛ ነው አፍ መፍቻ ቋንቋ፣ በደንብ ጥሩ አድርገው ነው የሚናገር እና ወለሎታ በግጥም ምን የመሳሰለ አዲስ በር ከፋች ስራ ሰራ ነው። ይህንን ይዘን ነው መሄድ ያለብን።
የሚያጎድለው ነገር የለም ነው
ምንም። ያንን መሰረት አድርገን ፈረንሳይኛ ቢፈልግ ይጨምርበት፣ እንግሊዝኛ ይጨምርበት፣ ጀርመንኛ ይጨምርበት። እሺ ግድ የለ እሰዬ እሰዬ።
የትውልድ ቅብብሎሽን ስለጀመርን ጥሩ ተቀባብሎ አልመጣም
አልመጣም።
ያለፈውን እየተውን ሆኖ ነው
እንዲ አሁን እዚህ ያላችሁት እናንተ አንተ ኦሮሞ ነህ አንተ እንትና ብለህ ትለያያለህ እንዴ? እንግሊዝኛም ልትናገር ትችላለህ። እዚህ ነው ፕሮብለም። ይህም ልናገራችሁ ይችላለሁ በእንግሊዝኛ አሁን ብፈልግ። ነገር ግን እንዴ የእኛ የሆነውን እንዴት እንተዋለን?
ቅብብሎሹ ግን የተበላሸው በተለይ ከቲያትር ይልቅ በሙዚቃ ይመስለኛል። የጥንቱን የሙዚቃ ሁኔታ ለምሳሌ አሁን አይተ አሁን ሙዚቃ የሚወጣው ድራማዎች፣ አሁን የሚወጡት ጨዋታዎች፣ ሲዲዎች፣ የአማርኛ ጭውቶች ይወጣሉ እንደምታውቁት። ምናልባት ያሁኑን ወጣቶች የሚያስቁ ነገሮች ላያስቁን ይችላሉ።
ኮሜዲን ይወሰድነ ከጥንታዊ ግሪኮቹ ብንመጣ በነ ሶፎክሊስ፣ ኤስኪሊስ፣ ዘሪፕቲስ ዘበን ከክርስቶስ ልደት በፊት የነበሩ ታላላቅ ብሉይ ደራሲያን የነበረው ኮሜዲ አይነት የአሪስቶፋኒስ አሁን ለኛ ይህን ያህል አይጥም ሊሆን ይችላል። ግን ያንን ደግሞ አይጥሉትም። እንደ ክላሲክ አድርገው ላቲን የሆነው እንኳን ግሪክ ያልሆነው እንኳን መሰረታቸው አክብረው ይሰሩታል። ለማስተላለፍ ይሞክራሉ፣ እንዳይጠፋ ያደርጋሉ። እኛ ጋም ይሄ ነው መሆን ያለበት ለማለት እኮ ነው።
ስሜት የሚኮረኩር ትልቅ ነጥብ ስለተነሳ እንዳንተ ያለ የህይወቱን አብላጫ ጊዜ በኪነ ጥበብ ውስጥ ያሳለፈ ሰው እንዲህ አሁን እንዳየነው እንዲቆረቁረውና ምናልባትም ሌሎችን እንዲያነጋግር በጥሞና እንዲመለከቱት የሚጋብዝ ጉዳይ ነው ያነሳው። ይሄ መቼም ውይይቱ የሚጀምር እንጂ የሚያበቃ አይደለም። ሰዓት ለመሻማት ግን ወደ አንተ ህይወትና ስራዎችን መልስ። ቀደም ብለን እንዳነሳ ነው በርካታ በራሳቸው መንገድ የታወቁ የኪነ ጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም። እቁን የሙዚቃ ሰው ተስፋዬ ለማን የኢትዮጵያ ሙዚቃ ታሪክ ደራሲ ጭምር ነው ወደ ሙያው ያስገባህ ነህ። ቅድም የምንገልጻቸውን ጌትነት እኔውን ጨምሮ መምህርም ነህ እና አብራቸው በኪነ ጥበብ መድረክ መስራት ብቻ ሳይሆን በትምህርቱም መጥተሃል። ይህም ሁሉ ያደረገ ሰው ግን ምናልባትም ለዛሬዎቹ ወጣቶች እንደ አዲስ እናስተዋውቅ እስኪ ትውልድህ። ታሪክህን ለመመልከት እንደሞከርኩት በ1929 ከ50 ዓመት በላይ የኪነ ጥበብ እድሜ ያሳለፍክ ነህ። ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል ምናልባት እናውቃለን የምንለው ዛሬ አንተን የማያውቅ ተስፋዬ ገሰማን ነው ለሚልም እስኪ ስለ ትውልድ ስለ አስተዳደግ አጫውተን።
ዋይገርም እኔ ጓለ ሙታን ነኝ ማለት እናቴ ገና በወራት ውስጥ አመት ሳይሞላኝ ሞተች። አባቴም 2 አመት ከሆነኝ በኋላ የሞተና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው። እኔን ያሳደጉኝ መጀመሪያ ላይ ገና ጫቅላ ሆኜ ሬጅስቴ ላይ ያሉ ሹሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛ የሚባላል ግን አስተዳዳሪ አይነት ነገር ናቸው እና እነሱ ናቸው መጀመሪያ ተቀብለው ያሳደጉኝ። ማለት ወተት ግተውኝ እና ደግሞ ሁለተኛ ስደርስ ወደ 5 አመት እንደዚህ 6 አመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶቼ ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች እሳቸው ጋር እንዲሄድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝ እና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮው ስታመም በአልባሳቴ በሌላው ነገር ሁሉ እንዳልቸገር በረፍት ጊዜ መጥቼ እነሳቸው ጋር እንድኖር ፍቅር አሳይተውኝ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው። አስተዳደግ ነው ዋናው ቁም ነገር እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ህይወትና ሚዛናዊ የሆነ ጭንቅላት፣ ልቦና፣ አእምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ ይችል ነበር። አለወላጅ እናትና አባት አያት ያሞላቀቃል። ልጆችም ሞተዋል በጨቅላነቴ እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለቴ አይደለም፣ ግን የሚገባው ዲስፕሊን እንዲያገኝ ስርዓት ይዞ እንዲያድግ፣ ግን ፍቅር ደግሞ መስጠት። ይሄንን አውቀውት አይደለም። አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው የምናገርተመለከተየተማረኩት ነገር ነው የምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው ነቅድም ያልኩት ነው። የጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገለኝ ልጅ ነው የምናምን ነው ብሎ በዘር በምን አይታይም። እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ እና ይሄ እንግዲህ አሁን እዚህ ሽያጭ ነው አሁን ያለ ልጆችን አዶፕሽን የሚባል ነገር ድርጅት ተደርጎ ቢዝነስ ሆኖ ነው ከዛ የተመረጠ ህፃንን የተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከእነሱ ተለያይቶ በኋላ እነሱ ደግሞ ትልቅ ከሆኑ በኋላ የታለ አባቴ ማን የታ እንዳት እናት ብሎ እነሱ ፍለጋ ደግሞ የሚመለስበት አይነት ናት ያለ
የባህልና ወጉን መሰረቶች ያጣ ነው
ያጣ ነገር ነው እንጂ ያ የነበረን ነገር ላይ መገንባት ብንች ብንማር ብናበረታታ ህብረተሰቡ የአሁኑ አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር፣ ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆም የሚቻል ነገር ነው ላይሆን ይችላል። ግን ቢሆንም መቀነስ ያስችላል።
በዛ ውስጥ ይቀጥል። ታዲያ አሁን የወጣትነትህ ዘመን አንደኛ ደረጃ ሁለተኛ ደረጃ እንደጨረስክ የኮሌጅ ህይወትህ በወጣትነትህ እንደው ተስፋዬ ምን አይነት ወጣት ነበር?
ተስፋዬ ገሰሰ ጋር ጀመርነው ተቀም ያለው ጋላ በቃም ቀጠሮን ወሰድ። አሁን ወደ አዲስ አበባ ነው ጉዟችን። ወደ ንጉሴ አክሊሉ መስኮት።
በቅርቡ ከዚህ ዓለም በሞት ስላለፈ አንድ ታዋቂ አርቲስት ነው ያዘጋጀው።
ሟቹ ራሱ ባቀነባበረው አንዲት የሂሩት ዜማ ወደ ውይይቱ እናልፋለን።
ባለፈው 15 ቀን የሰባ ዓመት አዛውንት ስለሆኑት የፓርላማ ተመራጭ አውርተህን ነበረ። ብዙ አድማጮች ስለ ፓርላማ ምርጫ ያቀረብከውን ወደውታል። ዛሬስ ምን አለ?
ዛሬ ደግሞ ስለ ሰባ ዓመቱ ትራምፔት ተጫዋች ትንሽ ላወራ ፈልጌያለሁ።
ለመሆኑ የት ነው ያለኸው?
ኮልፌ ልኳንዳ ተራ።
ኮልፌ?
አዎ፣ አዲሱ ኮልፌ ፈጥኖ ደራሽን አልፌ።
ምን ልትሰራ?
በቅርቡ ከዚህ ዓለም በሞት ስለተለየ ትራምፔት ተጫዋች ታሪኩን ላወራ።
ድንቅ ነው። በልቀጥል፣ ያንተው ሰዓት ነው፣ ያንተው ተራ።
መልካም።
እየሰማን ነው። አሜሪካም
ልዩ ሰው ነው ማለት እችላለሁ። በስነ ጥበቡ ልዩ ሰው። ለምንድን ነው የምለው? እኔ ገና ተቀጥሮ ስራ ከጀመረበት ጊዜ ጀምሮ ነው ማለት። ያኔ ተቀጥሬ አዲስ በሆኑ ምዛት ርሽፈትና ዝግጅት ሰላፊ ሆኜ የተቀጠርኩት። እሱ ደግሞ በልዩ ወታደርነት ተቀጥሮ ኦርኬስትራ ውስጥ ተምሮ የውጭ ሰዎች ናቸው፣ የውጭ ምሁራን ናቸው ከአስተማሪዎች ውስጥ አንዱ ነው። ከዛ በፍጥነት ከተሌላ መጥቆ ነው ወደ ሁለተኛ ኦርኬስትራ ሲገባ። ሁለተኛ ኦርኬስትራ ከገባ በኋላ
ብሎ ወደፊት የሚቀጥልልን አርቲስት ዶክተር ተስፋዬ አበበ ነው። መኮንንን አሳምሮ ይገልጸዋል።
አለስልሱም የመጫወት የውጭ ፊት የመጫወት ብቃቱ እያየ ለመጣ ከዛ ወደ አሁኑ ወደ አንደኛ ኦርኬስትራ ተዛወረ። እዛ ሆኖ የኦርኬስትራ ውስጥ ደግሞ ግንባር ቀደም ሊደር የሆነ ሙሴና ሆኖ ትልልቅ ስራዎች ሰራ። አንደኛ በኦርኬስትራ ውስጥ እንደ ሙሴና ሲስታል ባንዲያን ሰሯቸውን የፈጠሯቸውን ስራዎች ሁሉ ያለምንም ችግር ሮሳ እያነበበ የመስራት ብቃቱ ፈጣን ነበር፣ ከማንም በላይ ፈጣን ነበር። ከዛ ባሻገር እኛ የምንሰራቸውን ስራዎች እኛ የምንሰራቸውን ዜማዎች ደግሞ ወደ በኖታ በመቀመር እና ቅመም ሰጥቶ ኦርኬስትራው እንዲሰራው በማድረግ በኩል በጣም ፈጣን ነበር። አሬንጀር ነበር ሁለት ለመናበር ከሆነ በራሱ ጥረት እና ከኔ ስራዎች አሁን እንደነ ህይወት እንደ ሸክላ ጭራ ልጅ ኮች ገላዋ ወደ የተባሉትን ስራ እነ ሄሩትን የነ ህልማንሽትን ስራዎች እነ ሙሉ ቀመርሰን ስራዎች ብዙ ስራዎችን ራሱ ቀምሯል። ከዚህ ባሻገር ራሱ ዜማ ይፈጥራል፣ ግጥም ይደርሳል።
ሻምበል መኮንን መርሻ በወቅቱ ይሰጥ የነበረውን ዘመናዊ ትምህርት ከተከታተለ በኋላ ገና በወጣትነቱ የፖሊስ ሰራዊት ባልደረባ ሆኖ ተቀጠረ። ከዛም በነበረው የሙዚቃ ዝንባሌ ወደ ሰራዊቱ የሙዚቃና የቲያትር ክፍል ተዛውሮ አንቱ የተባለ ትራምፔት ተጫዋች ለመሆን በቅቷል። ቀደም ሲል ዶክተር አርቲስት ተስፋ አበበ እንደገለጸውም መኮንን በአውሮፓና በተለያዩ የአፍሪካ ሀገሮች እየተዘዋወረ ስራዎቹን አሳይቷል። እንደገና ዶክተር አርቲስት ተስፋ አበበ
ከዚህ ባሻገር ልዩ ብቃቱ በትራምፔት ኤክስፐርት ነው። ትራምፔት መሳሪያ ተጫዋች ነው። ትራምፔት መሳሪያ ተጫዋች ነው። በዛ ውስጥ ለየት ያለ ሜካፕ ሰጥቶ የመጫወት አቅሙ በጣም ከባድ ነው። በጣም ከባድ ነው እና ሶርዲ የሚባል መሳሪያ ለሱን ወጥፎ እዛ ላይ የሩት በቀለ የሚሰራ ስራ ወራ አንድ ስራ የስራ ጓዴ አንተ ነው የምትለው ዜማ እዛ ላይ የሚሰራው ስራ ዘመን ተሻጋሪ የሆነ መንገድ ውስጥ የሚሰራ ስራ ከዛሬ 40 ዓመት በፊት የተጫወተው ስራ በኦሮምኛ ዜማ ድምፃዊ ነው። ለምሳሌ ሽሩ የአዳ ዱላ የአበሬ ቢኛረኩ ላይ የሚለው ኦሮምኛ ዘፈን ያደ ዱላ ሽሩ ያደ ዱላ የአበሬ ቢኛረኩ ላይ የሚለው ዘፈኑ አሁን ድረስ በጣም ተወዳጅ ነው። አንዱ ደግሞ የሁቱ ባዳኒሻው የንትራ አባጋዲሻው የሚለው ዘፈኑ ሁለቱም ዜማ ለው ራሱ የተከታታይ በጣም ይወደድ አሁን ድረስ እየተወደደለት የሚሄድ በሁሉ ሚዲያዎች እየተለቀቀ ያለ ስራው ነው። በዚህ ላይ በሚሰራቸው ስራዎች ላይ ሁሉ እንደ ማንኛውም ሙዚቀኛ ቁም አይደለም የሚጫወተው ተበርገፍ እያለ ነት ለመናገር ከሆነ ኦዲየንሱን በቁጥጥር ስር የማድረግ ብቃት አለው። ኮሜዲያ ነው ራሱ።
ዶክተር አርቲስት ተስፋ አበበን ከልብ አመሰግናለሁ። ሌላው የሲምፎኒ ተጫዋች የነበረው በወቅቱ በሲምፎኒ ጨዋታ አንደኛ የነበረው ፖሊስ ኦርኬስትራ ነው። የዛ አባል የነበረው ሻምበል አበበ ኃይሉም ስለ ሻምበል መኮንን ምስክርነቱን ሰጥቷል። ለ36 ዓመታት ሁለቱም አብረው ሰርተዋል። የትራምፔት ሙዚቃን ብዙ የሙዚቃ መሳሪያ ተጫዋቾች ተጫውተውታል። እንደ መኮንን ግን ተዝናንቶ የተጫወተው የለም ይላል። ሻምበል መኮንንን ስለ ሲምፎኒ ሙዚቃ በሀገራችን በነበረው አጠቃላይ ሁኔታ ላይ ወደፊት እንደማወያየው ቃል እየገባሁ የሻምበል መኮንን መርሻ የመጨረሻው ልጅ የሙዚቃ ሳይሆን የባንክ ባለሙያ የሆነውን ሰይፈ መኮንንን አነጋግሬ የዛሬውን ዝግጅቴን በዚሁ ላብቃ።
መኮንን ማለት የሁሉም አባት ነው። የኔ ብቻ ሳይሆን ሰፈራውን ጎረቤት ብጠይቅ ሁሉም ልጆቹን ጠቅላላ እሱ ያሳደገ ነው። ስናመሽ እንኳን የትንሽ እንኳን አምሽተን ቤት ስንገባ እንኳን በቃ ሙቶ ወጥቶ ነበረ ቆሞ የሚጠብቀ የነበረው ትምህርት ቤት እየተከታተለ ከአስተማሪ ጋር እንዴት ናቸው ልጆቹ እያለ ነበር ያሳደገ ጊዜ የደረሰ።
አንዳንድ ስራዎችን ይዛቸዋል። ብዙ ሙዚቃዎች አሉ፣ እሱ የሚጫወታቸው ብዙ ሙዚቃዎች እንዳሉ ነው። እንደው እነዚህ ታሪኮችን ጽፎ ትተዋል።
ጋሽ ተስፋ ያበበ፣ ጋሽ ሙላቱ አስታጥቂ እነሱ ጋር ነው በብዛት ያለው።
ያደዶላ ነው ሽሩሩ ያደዶላ ያበሬ ዱኛ ረኩላ ያደዶላ።
አድማጮች፣ ለድምፁ ጥራት መጓደል ይቅርታ እንጠይቃለን። የምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው። በሚቀጥለው ራዲዮ መጽሔት እንገናኝ። ከንጉሴ እንግዳ እንጉርጉሮና ሙዚቃ ጋር ተተዋቸው።
ያደዶላ ነው ሽሩሩ ያደዶላ ያበሬ ዱኛ ረኩላ ኮትምቡና 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 ሪጋ ምሬ ወሉንጋን ወጅንዶና 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 ወጅማ ብዮ ከማ ያረድ ያረዱላ ንሽሩሩ ያረዱላ ያበሬ ዱኛ ረኩላ
አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና። ዩናይትድ ስቴትስ ደቡብ ካሮላይና ቻርልስተን ውስጥ ባለፈው ሳምንት 9 ሰዎች በነጭ ታጣቂ የተገደሉበት ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን የመጀመሪያው የቅዳሴና የጸሎት ስነ ስርዓት በዛሬው ዕለት ተካሂዷል። የሰንበት ትምህርት ቤቱም ዛሬ ቀደም ብሎ መከፈቱ ታውቋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ22ና በ31 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ በማስቀደም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በልዩ ዝግጅት፣ በመደበኛው ደግሞ ከምሽቱ 3 ሰዓት እስከ 4 ሰዓት በሚተላለፈው ፕሮግራማችን መልሰን እስክናገኛችሁ ያስተናግድናችሁ አሉላ ከበደና
ከፕሮዲሰሩ ቴሌላይም ቤካር እኔም አዲሱ አበበ ነኝ።
ሰላም ተናደሩ።
This program has come to you from the Voice of America, Washington.